The Voice of America. በዩናይትድ ስቴትስ ቨርጂኒያ ግዛት ኢትዮጵያውያን እና ትውልደ ኢትዮጵያ በብዛት ይኖሩበታል ተብሎ በሚታወቀው አሌክሳንድሪያ አውራጃ ውስጥ በመተገኘው ኪዳነ ምህረት ቤተክርስቲያን ኮሮና ቫይረስ በመሰራጨቱ ጉዳት መድረሱ ተነግሯል። አንዲት የቤተክርስቲያኒቱ አገልጋይ የነበሩ ሴት በኮቪድ-19 ምክንያት ሲሞቱ አራት ካህናትና አገልጋዮችን ጨምሮ ቁጥራቸው በውል ያልታወቀ ሰዎች ለቫይረሱ መጋለጣቸው ታውቋል። በዚህ የተነሳም የአሌክሳንድሪያ ጤና መምሪያ ለቤተክርስቲያኒቱ ምዕመናንና ለማህበረሰቡ በላከው ማሳሰቢያ ከኦገስት 14 እስከ 17 ባሉት 4 ቀናት ውስጥ ወደ ቤተክርስቲያኒቱ ህንጻ የገባ ሰው በሙሉ ለኮሮና ቫይረስ የተጋለጠ ሊሆን እንደሚችል አስጠንቅቋል። በመሆኑም በአስቸኳይ ራሱን ከማንም እንቅስቃሴ አቅቦ ለ14 ቀናት በቤቱ እንዲቀመጥና ራሱን ከበሽታው የህመም ምልክቶች እንዲያዳምጥ መክሯል። በሰሜን አሜሪካ የዋሽንግተንና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ደግሞ በኪዳነ ምህረት ቤተክርስቲያን ብቻ ሳይሆን በተለይ በዚህ ሰሞን በተለያዩ የአሜሪካ ክፍለ ግዛቶች በሚገኙ አብያተ ክርስቲያን ተመሳሳይ ችግር እየተከሰተ ስለመሆኑ ሪፖርት እየደረሳቸው እንደሆነ ገልጸው ማህበረሰቡ ብርቱ ጥንቃቄ እንዲያደርግ አሳስበዋል። የኪዳነ ምህረት ቤተክርስቲያን ምክትል አስተዳዳሪና አቡነ ፋኑኤልን ያነጋገራቸው ደረጀ ደስታ የሚከተለውን ዘግቧል።
የጤና መምሪያው ማሳሰቢያ በወጣ ሁለተኛው ቀን እሁድ ነሐሴ 22 ቀን ሁኔታውን ለማጣራት ወደ ኪዳነ ምህረት ቤተክርስቲያን አምርቼ ነበር። እንደወትሮው እሁድ ያውም በኪዳነ ምህረት በዓል ማግስት ቢሆን ኖሮ አነስተኛው የኪዳነ ምህረት ቤተክርስቲያን ግቢ በሰው የተሞላ መሆኑን መገመት ይቻላል። አሁን ግን ሁሉ ነገር ተዘጋግቶ በግቢው የሚታዩት ሰዎች ከሁለትና ሶስት አይበልጡም። ለብቻቸው ከተቀመጡት መካከል የቤተክርስቲያኒቱን አገልጋይ መምህር ወሰን ማመጫን አገኘኋቸው።
በአመረኖ ኪዳነ ምህረት ቤተክርስቲያን መምህር ነኝ፣ አገልጋይ ነኝ። እውነት ነው የተፈጠሩ ችግሮች አሉ። ለዚህም ቤተክርስቲያናችን አመረኖ ኪዳነ ምህረት 5 ወር በሙሉ በመጠንቀቅ ተጠንቅቀን አገልግሎት ሳናቋርጥ ለህብረተሰቡም ጥንቃቄ አድርገው እንዲገለገሉ በማድረግ እኛም አገልጋዮች ራሳችንን በመጠበቅና በማስጠበቅ በማገልገል ላይ እንገኝ ነበረ። ነገር ግን አሁን በ14 አካባቢ ይመስለኛል ቀኑ አንዳንድ ህመም አብረን እናገለግላቸው ካህናት አባቶቻችንም ላይ እንዲሁም እሚራዱን ህዝቡ ምዕመናኑ አንዳንድ ምዕመናኖች ገብተው ስለነበረ ሰዓታት እየቆምን የእመቤታችን ክብረ በዓል በመናከብርበት ጊዜ በዚህ ጊዜ ህመም ታየ። ህመም ደግሞ ሲታይ ወደ ህክምና ይሄዱ ባልደረቦቻችን አሉ። ይሄ ነገር ታየ፣ በሽታው በእኛ ውስጥ ታይቷል፣ የመጥፎ በሽታ ኮሮና የሚባለው ሲሉን፣ ወዲያውኑ ምንድነው ያደረግነው ቤተክርስቲያኒቷን እኛው ራሳችን ዘጋን። ውጭ ላይ ደግሞ ለሚመጡት የውጭውንም በር ዘግተን አየለም ትንሽ ቀን ቤተክርስቲያኒቱን አጥድተን ለሚመለከተው አካል አሳውቀን ከዚያ በኋላ ደግሞ ቤተክርስቲያኒቱ አገልግሎት ትሰጣለች በሚለው በዚህ ተስማምተን ቤተክርስቲያኒቱን ዘግተናል። እንደሚባለው በየሚዲያው እንደሚናፈሰው ፖሊስ ቆሞ መንግስት ዘግቶታል፣ ምንም አይነት እንደዚህ አይነት ነገር የለም።
በቅርቡ ከኢትዮጵያ ተመልሰዋል የተባሉት የቤተክርስቲያኒቱ ዋና አስተዳዳሪ ቆሞስ መላከ ኪዳን አባት አደሰ ታመው ሆስፒታል ተኝተው የሰነበቱ መሆኑን የተነገረ ቢሆንም ትናንት ሰኞ ከሆስፒታል አገግመው መውጣታቸውን ገና በማገገም ላይ ስላሉ እረፍት ስለሚያስፈልጋቸው ማነጋገር እንደማይቻልና ምክትላቸውን አቶ አወቀ ኃይሌን እንዳነጋግር ተነገረኝ። የደብሩን ኃላፊ እናነጋግራለን ብለን ተስፋ አድርገን ነበር። እሳቸው ሆስፒታል ነበሩ በሚል ልናገኛቸው አልቻልንም። አሁን በዚህ ምክንያት ነው እርስዎን የማነጋግሩት። እሳቸው ዛሬ መውጣታቸውን ሰምተናል። ልክ ነው እሱ? በምን ምክንያት ነበር ሆስፒታል የገቡት?
እኛ ምንም አሞኛል ብለው ነው ብርድ ብርድ አለኝ ብለው ሄዱ። እዛ ቀረሙ። አሁን ተሽለኝ ደወልንላቸው። አሁን ተሽለኛል ብለው መጥተው ይዘውኛል።
ከዚህ ከኮሮናው ጋር የተያያዘ ነው
እንግዲህ ይህንን በግልጽ የምናውቀው ነገር የለም። ግን ያው እንደዚሁ ብርድ ብርድ አለኝ ከውጭ ስመጣ አውሮፕላን ላይ ብርድ መታኝ ብለው ነው ለእኛ የተነገረን። ይሄ ነው። ከዛ በኋላ ያው አመማቸው፣ ወደ ሆስፒታል ሄዱ። እዛው ከርመው አሁን ወጡ።
ቤተክርስቲያን መጥተው ነበር ወይስ በዛው ነው የሄዱት?
መጥተው ነበር ቤተክርስቲያን ሆነው ነው እንግዲህ እዛ አንድ 3-4 ቀን አድረው ነው ወዲያው ታመሙ፣ ሆስፒታል ሄዱ።
ምን ያህል ሰው እንደታመመ ምን ያህል ሰው በዚህ ቫይረስ?
አሁን ከቤተ ክርስቲያኑ የምናውቀው አንድ 4 ሰው ነው። ሰዎች በግድ 4 ሰዎች በግድ መያዛቸውን ፖዘቲቭ መሆናቸውን እንትን ብለናል። ግን 40 እያለ ያወራሉ፣ ግን አይደለም ትክክል። ቤተ ክርስቲያን ውስጥ አገልጋዮቹ በሙሉ አራት ሰዎች ነው። ካገልጋዮቹ
ስንት አገልጋዮች ነው ያሏችሁ?
እንግዲህ ሰበካ ጉባኤ ነው እዛ የሚሰሩት አንድ አራት ናቸው እና አምስት አሉ። ሌሎች ደግሞ የሰበካ ጉባኤዎች ውስጥ ያሉ አብረን እየሄድን እዛው እንትን የምንለውላችሁ ነው።
ከአምስቱ ነው አራቱ የተያዙት ማለት ነው?
ከአምስቱ ነው? አዎ ከአምስቱ አራቱን ነው የሰማነው። እንግዲህ እዛውን ያለባቸው ተብሎ በእንትን የተባለው አራት ሰዎች ነው እኛ የምናውቀው።
ከምእመንስ ምን ያህል እናንተ የምታውቋቸው ምን ያህል ይሆናሉ?
ምእመን እኛ የምናውቀው የለም እና እኛ ምንም ቀሌ ነው ብለን ምን እንትን የምንለው የለም። ይመጣል ይሄዳል። እኛ የምናውቀው ምእመኖችንም አናውቃቸው። ማንም ነው መጥቶ ቤተክርስቲያን ተሳልሞ ይሄዳል። ይህን ከሰማን በኋላ እኛ ግን ዘጋን።
የአሌክዛንድሪያ የጤና ቢሮ ያወጣው ማስታወቂያ አይተውታል?
ከዛ አይቻለሁ። ከዛ በፊት እኛም መጥተው አማክረው ነው እንትን ያለ የጤና ጥበቃው መጥቶ አነጋግረውኛል። ሁኔታውን ተነጋገርን። ምንድንሆን እንትን እንደዚህ እንደዚህ እናደርጋለን ብለው ነግረውኝ የሚያወጡትንም መግለጫ በዚህ በዚህ መጀመሪያ ወረቀት እንስጣችሁና አድሉ አሉን። አይ እናንተው ብታደርጉት ይሻላል ብለናቸው እነሱ ነገሩን ምን እንደ ብለው እንደሚያወጡ ያው ያወጡትን በዛ በእንትን ላይ ያወጡት። ጤንነት ስንል እንትን ማድረግ አለብን በሚል
እናንተ እንዲዘጋ ከወሰናችሁ በኋላ ነው ማለት ነው ይሄ የሆነው?
ከተዘጋ ነው የመጡት። አዎ ወዲያው ይሄን ነገር እንደሰማን ዘጋ ነው።
በስንት ቀን ልዩነት መጡ እነሱ?
ሶስተኛው በአራተኛው ቀን ነው የመጡት። ደወሉልኝ መተው እዛው እንትን ያደረጉት
እንጂ ቤተክርስቲያኑ ድረስ መጥቶ ይዘጋ ያለ የወሰደባችሁ ያዘጋችሁ ኃይል ነው?
ማንም ዝም ብሎ በፌስቡክ ቤተክርስቲያኑ እንትን ስለሆነ መንግስት ዘግቶታል የሚያደርጉት እዛ የውሸት እንትን ነው እሱ የተደረገው ትክክል አይደለም። እነሱ መጥተው አነጋገሩ እንደዚህ እናደርጋለን። ሌላ ፌስቡክ ነው ያንን ያወራው። የእነሱ በመግለጫው ላይ አውጥተውታል ከእኛ ጋር የተነጋገሩትን እንትን። ቤተክርስቲያኑ ሰው አይገባም ነበረ። ከዛ በኋላ ይህን ከሰማን በኋላ ችግሩን ማንም እንዳይገባ ብለን ለሰው ደህንነት ስንል ዘጋ ነው። ከዛ በኋላ ደግሞ አቡነ ፋኑኤልም ለእሳቸውም ነገር ሁኔታውን አስረዳናቸው። ከተረዱ በኋላ ያንን እኔ በእንትን አወጣዋለሁ አሉ። አወጣዋለሁ እንዲያወጡ እንትን አደረጉ።
የአብያተ ክርስቲያናቱ የበላይና የዋሽንግተንና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል በቤተ ክርስቲያኑ የተከሰተውን አጠቃላይ ሁኔታ እንደሚከተለው ገልጸዋል።
እና በዛው ተያይዞ በሙሉ ካህናቱ ያው ሁሉም ኳራንቲን ስለገቡ ያው ጠቅላላ ሌላ የሚተከም አገልጋይ ስለሌለ ያው አገልግሎት ተቋርጧል። ከሰበካ ጉባኤ ደግሞ ሁለት ተይዘዋል። ምግብ የሚያበስሉ ደግሞ ለካህናቱ ከነበሩ ሁለት የተያዙ እንዳሉ ነው የነገሩኝ። እግዚአብሔር እንግዲህ ነፍሷን ይማር። በዛሬው ዕለት አንዷ በጽኑ ታካሚ ክፍል የነበረች አርፋለች ብሎ ጠዋት ደውለውልኛል። እንግዲህ በምዕመናኑ በኩል ያው ሁሉም በየቤቱ ኳራንቲን እንዲሆን ስለታዘዘ ምን ያህል ሰው እንደተጎዳ ሆስፒታል ምን ያህል እንዳለ መረጃው የለኝም። እነሱን ጠይቂያቸው እኛ ያው የራሳችንን ሰራተኞቹን እንጂ ህዝቡን ምርመራ አድርጉ ብለን ተናግረናል። ከዛ በኋላ እንዴት እንደሆኑ የእያንዳንዱ የምዕመናን ጉዳይ አልተከታተልንም። ሁላችንም ኳራንቲን ውስጥ ነው ያለነው ነው ያሉኝ። ግን በቤተ ክርስቲያኑ በኩል ይሄንን ይመስላል በዚህ ምክንያት አገልግሎቱ ተቋርጧል ማለት ነው። እና በተለያዩ ቦታዎችም እየተከሰተ ነው። አሁን በዚህ ሰሞን እየሰማሁ ነው፣ ዛሬም እየሰማሁ ነው፣ ትላንትም ሰምቻለሁ። በተለያየ ስቴት በእኛም ብቻ ሳይሆን እንግዲህ ለእኔ እንደተረዳሁት እንደገባኝ አንዱ ያው ትልቁ የጥንቃቄ ጉድለት ነው። ሁለተኛ በዚህ በጾመ ፍልሰታ ረጅም የሆነ የሌሊት አገልግሎት አለ እና ካህናቱ ብቻቸውን በተወሰነ ቁጥር ማገልገል ሲገባቸው አንዳንድ ቦታ ላይ ምእመናንም እንደዚህ ሰንበት ተማሪዎችም እየተቀላቀሉ ሌሊት ያድሩ እንደነበረ ሰዓታቱ ላይ መረጃ አለኝ። ስለዚህ ያ እንግዲህ በተዘጋ መስኮትና በር የታፈነ ስለሆነም ያው በቃለ እግዚአብሔሩን በሚያገለግሉበት በሚያዜሙበት ጊዜም ያው ማስክ ስለማይኖር እንግዲህ በዚህ ምክንያት የተስፋፋ መሰለኝ። እንግዲህ ደህና ሰላም ከርመን አሁን ይሄ ነገር በየቦታው የተሰማው ከዛ አንጻር ነው ብዬ የራሴ ግምት አለኝና እንግዲህ ይሄንን ይመስላል። ዞሮ ዞሮ ለህዝቡ ጥንቃቄ ተደርጓል። ያው የአሌክዛንድሪያ የሚመለከተው የመንግስት ክፍል ያው የተወሰኑ ቀናት ቀኖቹን ጠቅሶ ያው መረጃ ይኖርሃል ሰው ኳራንቲን እንዲያደርግ ራሱንና እንዲመረመር ምክር ተሰጥቷል። እንግዲህ እዚህ ላይ ነው ያለው ሁኔታ ማለት ነው ባጭሩ።
በወረርሽኙ ህይወታቸውን ያጡት የቤተክርስቲያኒቱ አገልጋይ ቤተሰቦች ትኩስ ሀዘን ላይ ስላሉ ምንም አይነት መግለጫ መስጠት እንደማይፈልጉ አንድ የቤተሰብ አባል ነግረውናል። ሟች በወጣትነት እድሜ ውስጥ ያሉና ከ10 ዓመት ያነሰ እድሜ ያለው አንድ ልጅ እንዳላቸውም ሰምተናል። በዋሽንግተን እና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ጋር ያደረግነው ውይይት ይቀጥላል።
እንግዲህ በአንድ ቤተክርስቲያን ነው አሁን እርሶም ቀደም ብለው በእርሶ አስተዳደር ምስር ያሉ ወደ 40 ይጠጋሉ መሰለኝ በትላንትናው ቃለ መጠይቅ ላይ ሲናገሩ እንደሰማሁት ከዛ ውስጥ ከ9 ያልበለጡት ናቸው
አገልግሎት
እየሰጡ ያሉት። አዎ በምን ምክንያት ነው ሌሎቹስ አገልግሎት ያልሰጡት? እነዚህ
የሌሎቹ እንግዲህ ልክ ነህ። ምክንያቱም ያው እዚህ ሀገር እንደምታውቀው ቤተክርስቲያን ሁሉም የራሳችን የተገዛ ህንጻ አይደለም ያለን። አብዛኛው በክራይ ነው። ከዚህ ሀገር ካሉ ቤተክርስቲያኖች ወይም አዳራሽ እንዴ መሳሰለ ነገር ተከራይተው ስለሆነ አከራዮቻቸው ኮቪዱ ከመጣ ጀምሮ ማለት ነው እዚህ ሀገር ገባ ጀምሮ ያው እንደዚህ አይነት አገልግሎት እየሰጡን ስለዘጉ ስለተዘጋባቸው ነው ያቆሙት ማለት ነው ባጭሩ። ስለዚህ አሁን አብዛኛዎቹ የራሳቸው ህንጻ ያላቸው ናቸው የሚያገለግሉት። እኔ ከአንዴም ሁለት ጊዜ የመንግስት መመሪያ እንዲጠበቅ ርቀታቸውን ጠብቀው ማስክ አድርገው በተቻለ መጠን ጥንቃቄ ባለበት መንገድ አገልግሎት እንዲሰጥ ደብዳቤ ጽፌያለሁኝ። እንዲሁም ደግሞ ከአስተዳዳሪዎች ከካህናት ጋራ በቴሌኮንፈረንስ መመሪያም ሰጥቻለሁኝ። ነገር ግን አንዳንድ ካህናትም ሆኑ ከመመናን ወገን መመሪያውን የማያከብሩ ትንሽ ግዴለሽነት የሚሰማቸው እንደው ሃይማኖት አለኝ አይዘኝም የሚል ስሜት ሆነቱ ይሄ የሃይማኖት ጉዳይ አይደለም። ይሄ በኃጢያትም የመጣ ጉዳይ አይደለም። ይሄ ወረርሽኝ ነው። መጠንቀቅ ሲገባ እንደው ትንሽ ቸልተኝነት ታይቷል እና ከዛ ከቸልተኝነት የቤተክርስቲያኑን ጸዳት ሁኔታ ካለመጠበቅ የመጣ እንደሆነ ይስማኛል። ይሄ አንዱ መንገድ ነው። ሁለተኛው መንገድ ትላንትም ገልጨዋለሁኝ በሽታውን ሊያስፋፋ የቻለው በቤተክርስቲያን ብቻ ሳይሆን በማንኛውም በኢትዮጵያም በሚሰባሰቡባቸው ማንኛውም ቦታዎች ህመም ስሜት እየተሰማን ወደ ቶሎ ወደ ህክምና ወይም ራስ ወደ መለየት አንወስድም እንደው ራሳችንን እንትናደርጋለን ብንያዝም እንኳን ተያዘን ማለቱን መናገሩን ብዙዎቻችን አንፈቅደውም እና ይሄ ደግሞ ብዙ ሰው እየጎዳ ነው። ሰው እንዳይጠነቀቅ እያደረገው ነው። ስለዚህ ይሄ ሁሉ ተነቃቂዎች ሊደረጉ ይገባል። በማንኛውም በምንሰባሰብባቸው በደስታም ይሁን በሐዘን ተነቃቂዎች ያስፈልጋል። እንዲያን ነገሮች ካሉ መገናኘቱ አብሮ መሰብሰብ አላስፈልጊ ነው እና የፎታ እንደምንያዝ እንዴት እንደሆነ ስለማናቀው ተነቃቂ ማድረግ ያስፈልጋልና የጥዋናው ነገር የተነቃቂ ጉድለትና ሐላፊነት እንደው ሳይሰማን እየቀረ የሚመጣ ነው ብዬ አስባለሁ።
ቀደም ሲል በሽታው እንደተከሰተ የርሶ ቤት መግለጫ ላይ ሁሉም አብያተ ቤተክርስቲያናት እንዲዘጉ ከመንግስት መመሪያ እስኪሰጥ ድረስ ትዕዛዝ አስተላልፎ ነበር እንደሚገኝ እና በዛ መሰረት ተዘክተው ነው የቆዩት። አሁን እርሶ እንግዲህ ከ40ዎች ውስጥ 9 ያልበለጡ ነው አገልግሎት እየሰጡ ያሉት ብለውኛል። እነዚህ አገልግሎት እየሰጡ ያሉት በምን ሙሉ ለሙሉ ከፍተው ነው? እንዴት ነው አገልግሎት መንገድ?
አይደለም ሙሉ ለሙሉ አልከፈቱም። ሊከፍቱም አይችሉም። በሁለተኛው ዙር ላይ እስከ 100 ቁጥር የሚል ህግ ወጥቷል በዲሲ። እንግዲህ ምንድነው ያው የዲሲው የሜሪላንዱ የቨርጂኒያው እንግዲህ የያንዳንዱ የየራሱ ህግ አለና ቁጥር ወስኖላቸዋል። ካላችሁ ሜምበር ይሄን ያህል ፐርሰንቱን የሚል መንግስት ራሱ ወስኗል። በዛ መሰረት ብዙዎቹ እንደሚያስተናግዱ እርግጠኛ ነኝ። አመለክታለሁ፣ ጠይቃለሁኝ። ነገር ግን አንዳንዶቹ ደግሞ እንደው የመጣ ሰው አንመልስም እያሉ እንደው በየጠጋጠጉ ወይም ከአጥሩጪ እናም እንደዚህ የመቆም ጉዳይ አለና ያ አላገባብ የተደረገ ነው። ምእመናኑም ከተወሰነው ቁጥር በላይ አትንጥቹላቸው ለምን ብለው ገፍተው ይመጣሉ። ካህናቱ ደግሞ በይሉንታ ይያዙና ያስተናግዷቸዋል ይመስለኛልና ይሄ ችግር እየፈጠረ ነው እንጂ እኛ መመሪያ ሰጥተናል። ያንዳንዱ ሰው ወደ ቤተክርስቲያን ሲገባ አንደኛ በተወሰነው ቁጥር እንዲገባ፣ ሙቀቱን ተለክቶ እንዲገባ፣ ማስክ ካላደረገ እንዳይገባ ይሄን ሁሉ ሰጥተናል። ግን አመላችን ብዙ ነው። አንዳንዱ ማስክ ለምንድን ማድረግ በቤተክርስቲያን ውስጥ ይላል። ብቻ እንደው ለመግለጽ አስቸጋሪ ነው ባህሪያችንና ይሄን ችግር አለ እንጂ እኛ በተቻለ መጠን ህጉና ስርዓቱ ተጠብቆ እንዲገለገል መመሪያ ሰጥተናል። አሁንም በዛ አይነት የሚያገለግሉ አሉ። እንግዲህ ደግሞ እንዲህ አይነት ነገር ሲከሰት ደግሞ አንዳንድ ቦታ ይሄ ደግሞ የበለጠ ትምህርት ሆኗቸው ለሁሉም እንደ ዌክ አፕ ኮል ነገር ሆኖ እንደ ሁሉም ደግሞ የበለጠ ራሳቸው እንዲፈትሹና ያላስተካከሉት ነገር ካለ እንዲያስተካክሉ ይረዳል ብዬ አስባለሁ። ይሆነት
ቤተክርስቲያናቱ እንዳይከፈቱ የሚፈልጉ ወገኖች አሉ። ስለዚህ አሳስበናልም የሚሉ ሰዎች አሉ። እንደዚህ ለምንድን ነው ቤተክርስቲያኖቹን በከፊልም ቢሆን መክፈት ያስፈልገው? ለምንድን ነው? ምን የሚያጣድፍ የሚያስገድድ ነገር ኖሮ ነው?
ይሄ የህዝቡ ጥያቄ ነው። እንግዲህ እንደምታዩ አሜሪካን ሀገር ያንዳንዱ ቤተክርስቲያን አጻ ቤተክርስቲያን የራሱ አስተዳደር ቦርድ ያለው በዚህ የምትተዳደር ቤተክርስቲያን አጥ አሜሪካ ነገር ያለችው እኔ ጀነራል የሆነውን ሐሳብ መመሪያ ምክር ሐሳብን ማቀርበው በልከፈት በልዝጋ ብዬ በሙሉ ስልጣን ላዛቸው አልችልም ግን ምክር ሰጣለሁ ይሄን ብታረጉ ይሻላል እላለሁ ስለዚህ ቤተክርስቲያንን ዝጉልን ብሎ የሚጠይቅ እኔ እንግዲህ እንጃ አንኬት እንደ እኔ ጋር ቤተክርስቲያን ለምን አንሄድም ብሎ የሚያስቸግሩ ሰዎች ናቸው እንጂ እየደወሉ የሚያስቸግሩን ዝጉልን የሚሉ በመንፋጋጥሞኛ ያቀርብ ቤተክርስቲያን ውስጥ ለምን ይዘጋብ? ያ ተዘግቶ የነበረበት ግዜ አሁን ትንሳኤ ዘግተን ነበር እንደምታስታውሰው። ካህናት ብቻ ገብተው ነበር ህዝቡ በኦንላይን የሚከታተለው። በኋላ ግን መንግስት ይሄን ያህል ፐርሰንት አስገቡ ትችላላችሁ ካለ በኋላ ካህናቱ ህዝቡ ለራሱ ህዝቡ እንዴ መንግስት ብሏቸዋል ባለው መጠር አስተናግዱን ብሎ ህዝቡ ለጠየቀው። ህዝቡ በጠየቀው ምክንያት መሰረት ነው የከፈቱ ማለት ነው። ግን የትኩሳት እየተገኩም ያስገቡዋሉ። እንዳልኩህ እንግዲህ ሁሉም አንድ አይነት አስተሳሰብ ያላቸው ጠንቃቆች አሉ ደሞ ዘረክራቆች አሉ። ቻለ መጠን ግን ያው እየመከረን ነው ይሄው እንዲህ አይነት ነገር ደሞ እየተከሰተ ነውና ህዝቡ ራሱ የሜምበሩ ማለት እንግዲህ ያ ቤተክርስቲያን ወሳኙ ሜምበሩ ነው ያ ሜምበር ተቀላላኛ ይዘጋ መምጣት አንፈልግም ካለኮ መብቱ ነው እኔ ከፈቱ ያላስቀንትላስቀድድም ግን እንደዛ አይነት የሚሉ ሰዎች የሉም እንመጣለን ተራገብተን እንምጣ ባዮች ናቸውና ይሄ ነው ችግሩ። ደግሞ በአንድ በኩል ደግሞ አንድ ፈርድባችሁ የኛ አገልግሎት ክርስትና አለ ሰው ይሞታል መፈታት አለበት ልጆች ሲወለዱ ክርስትና አለ ቤተክርስቲያን ካልተከፈተች ክርስትና ካልተነሳ ቀናቸው ያልፋል ጊዜው ያልፋልና ብዙ ደግሞ ሃይማኖታዊ ስርዓቶችም አሉ መጠበቅ ያለባቸው ያም ራሱ የራሱ ተጽዕኖ አለ ማለት ነው። ግን ያም ቢሆን ማድረግ ይቻላል በጣም በአነስተኛ ቁጥር በተራራቀ ሁኔታ ማስካቸውን አድርገው እጃቸውን እየታጠቡ ሳለተ ዘር እየተቀቡ ይሄ በተጠነቀቀ ሁኔታ ሆነ መስቀል እንዳያሳልሙ ወንጌል እንዳያሳልሙ መመሪያ ሰጥቻለሁ። ለምን አንዱ ንክኪ ስለሆነ የሚከለከለው የሚያከብሩ አሉ ግዴለሾችም ደግሞ እንዳሉ ሰማለሁ። እንግዲህ ምን ማረግ ይቻላል እኔ በሚቀደስበት ሁሉ መገኘት አልችልም አንድ ቦታ ሆኜ መመሪያ መስጠት ነውና እንግዲህ እየተማሩ ናቸው መከራውም እንግዲህ ይመጣልና ገፍቶ ያስተማረን ነው ባይነኝ እንጂ እኛ ህዝቡ ይዘጋልን ቢል አሁን ለምሳሌ አላርጋውን በጠቅስል አሁን ደብረ ገነት መድኃኔዓለም ህዝቡ አይመጣም ካህናት እስካሁን ድረስ ካህናት ብቻቸውን የሚቀደሱት በኦንላይን የሚተላለፈላቸው ይሄ የካህናቱና የህዝቡ ስምምነት ስላለ ነው። ደግሞ አንዳንዶቹ ወታደር ደግሞ መምጣት እንፈልጋን ለሚሉት ደግሞ ሰበካ ጉባኤውና ካህናት ሰዋይተው የተወሰነ ቁጥር ያስተናግዳሉ እንደየ አካባቢው ጠባይ ማለት ነው። እና እንደዚህ ያለ ሁኔታ ነው ያለው ባጭሩ ማለት ነው።
በሌላ በኩል ደግሞ አንድ ቤተክርስቲያን ወይ ሁለት ቤተክርስቲያን ላይ ታየውን ሁሉም ቤተክርስቲያናት ላይ የታየ አይነት አድርጎም አስተያየት የመስጠትም ነገር አለ። በርሶ እምነት አሁን ጥንቃቄ የሚያደርጉስ ቤተክርስቲያን ምንም ችግር ያልደረሰባቸው ቤተክርስቲያናት አሉ ወይስ ሁሉም ላይ ነው ይሄ ነገር የደረሰው?
አሉ። እስካሁን ድረስ በአንድ ነው ጎልቶ የወጣው በአንድ ደግሞ ገና አሁን እየሰማሁ ነኝ እያጣራሁ ነኝ። ግን እነሱ ለጥንቃቄ ብለን ሁሉም ሰው እንዲመረመርና ኳራንቲን እንዲያደርግ ብለን ለጊዜው ቀዳሽን አቆመናል ዘክተናል ብለውኛል በጥንቃቄ ማለት ነው ስለተጠራጠሩ እንጂ በተረፉት ላይ ግን እስካሁን የሰማሁት ነገር የለም። ነገር ግን ካለ እነሱ ራሳቸው ዝግጁ ናቸው እንዲያን ነገር ከተከሰተ ሁሉም ኳራንቲ ሆኖ ምርመራውን እንዲያደርግ በቤቱ እንዲቆይ ሁሉም በዝግጅት ላይ ናቸው ያሉት። ግን እንደው በሙሉ በየቤተክርስቲያኑ ተበክሏል ታሟል ይሄን ያለ ዝሆናል የሚለው ማቆጠረው አሁን ኪዳነ ምህረት ስንት ምዕመን እንደታመሙ እኔ መረጃ የለኝም። ማን ቆጠር በየሆስፒታሉ ሄዶ የዛ ቤተክርስቲያን አባል ነኝ እዛ ሄጄ ነኝ ብሎ ሊስት የተደረገ ነገር የለም። ግምታዊ ቁጥሮች ግን ብዙ ይነገራሉ። እኔ ማቀው እዛው የሚያገለግሉትን የካህናቱን የሰበካ ጉባኤውን ምግብ ያበስሉ የነበሩትን እዛው በቤተክርስቲያኑ ቁጥራ ግቢ እለት በእለት የሚያገለግሉትን ነው መረጃ ያለኝ። የእያንዳንዱ አስቀዳሽ መረጃ የለኝም። ግን የሌሎቹም በየቤተክርስቲያኑ እንግዲህ ምዕመናን ቤተክርስቲያን ብቻ አይደለም እኮ እንግዲህ ሬስቶራንት ሄደው ወይ ለቅሶ ሄደው አንድ ሰው ጥየቃ ሄደው ሊታመሙ ይችላሉ። ዋናው ነገር ግን ራሳችንንም ሆነ ቤተክርስቲያናችንን መከላከል የምንችለው የሆነ ስሜት ሲሰማን ራሳችንን አግለን ብንቀመጥ የተሻለ ነው። ይሄንባቸው ቦታዎች ላይ እንደያ ነገር ተከስቷል የሚባል ነገር ከሰማን ደግሞ እንደዚሁ ተሰብስበን ብንቀመጥ ብንመረመር የተሻለ ነው ብዬ ነው የማስበው።
ለምእመኑ በተከታታይ ማሳሰቢያዎችን እንደሚሰጡ እምነት ጥሩ ቢሆንም በጸሎት መትጋት ያለ ነገር ቢሆንም ከበሽታው ግን ሙሉ ለሙሉ ወዲያው ላይነካን ይችላል አማኞች ስለሆንን የሚል አይነት አስተሳሰብ በአማኞች በምእመኑ ዘንድ መኖሩን ነው እርሶም ሲናገሩ ሌሎችም ሲናገሩ እስቲ በዚህ ላይ ያሉት አስተያየት ምንድን ነው?
አዎ በእውነቱ ይሄ መመጣደቅ ነው የሚሆነው። ሰው እኮ የኛን ሃይማኖት አለን። ሃይማኖተኛ መሆናችንን ግን የሚመሰክርን ባለቤቱ ነው፣ ስራችን ነው። እኛ ሃይማኖት አለን ሃይማኖተኛ መሆናችንን። ሃይማኖት ማለት እኮ መታዘዝ ነው። ማመን ማለት ይደረግልኛል ይሆንልኛል ብሎ የእግዚአብሔርን ህግ መጠበቅ ነው። እግዚአብሔርን መፈታተን አይደለም። ራሱ እኮ መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ 4 እንደምናየው ሰይጣን ዲያብሎስ ከዚህ ከቤተ መቅደሱ ጫፍ ላይ ወደ ታች ራስክን ወርውር መላእክቱን ስላንተ ያዝልሃል ብሎ ጠየቀው። ጥቅስ ጠቅሶ መጽሐፍ ነገር ግን ጌታ አምላክህን ፈጣሪ አትፈታተ ነው ተብሎ ተጽፎብሃል ብሎ ደግሞ መለሰለት እንጂ አምላክ ነው ቢወረወር ጉዳት ያደርስበታል። ሰይጣን ለማሳፈር ይችላል፣ ግን ሌላ ማሳፈሪያ መንገድ ስላለው መልስ ሰጠው። ስለዚህ እግዚአብሔርን ለምንድን እንፈታተነው? አንድ ሰው መርዝ በጥብጦ ያድነኛል ብሎ ቢጠጣ ይሞታል እንዴ? ይሄ መፈታተን ነው የሚሆነውና ይሄ በሽታ ወረርሽኝ መሆኑ እየታወቀ በእምነቴ ለድናል አይነካኝም ብሎ ማለት ግን አግባብ አይደለም። ሁለቱ በአገራችንም ሆነ እዚህ እንዲሁ አንዳንድ እንዲሁ እንደ ባህታዊ ነን ነብይ ነን እንደዚህ ነን እያሉ ራሳቸውን እንዲተብለናል አይነካችሁ እያሉ የሚሉ ሰዎች አሉ። በዩቲዩብ በየምኑም አንዳንድ ድምጾች ሰማሉና ሰው የሚያዳምጠውን ሰው ቢያውቅ ቢለይ፣ አስተማሪውን ቢለይ። ምክንያቱም መድኃኒታችን ኢየሱስ ክርስቶስን በጎቼን አውቃለሁ ድምጻቸውን አውቃለሁ ድምጼንም ያውቃሉ ይሰሙኛል ይከተሉኛል ያለው የቤተክርስቲያንን ድምጽ ቢሰሙ እንደ በውጭ ያለውን ባይሰሙ። ምክንያቱም ሰይጣን እኮ ይሄንን ተጠቅሞም እኮ እኛን አገልጋዮቹን ህዝቡንም እንዴ በእንዲህ አይነት በሽታ ሊጨርሰንም ይሆናል እኮ። ነገ እኮ ተጠያቂ ካህን አባት ጳጳስ ካህናት ዲያቆናት እኮ ሊጠፉ ይችላሉ። ስለዚህ እንደዚህ አይነት መዳፈሩን ሰው ቢተውና የጤና ባለሙያዎች የሚሰጡትን የሃይማኖት አባቶች የሚሰጡትን መንግስት የሚሰጠውን መመሪያ አክብሮ የክፉ ቀን ብንሻገረው የሚያልፍ እኮ ነው። የሚያልፍ ቀን ስለሆነ ባንዳፈር መልካም ነው። የተባልናቸውን ነገሮች በሙሉ ብናሟላ እንደው በጣም አስቸኳይ አስፈላጊ ነገር ካልሆነም ደግሞ ቤተክርስቲያን ባንመጣ በቤታችን ሆነን ትምህርቱንም ቅዳሴውንም ብንከታተል የተሻለ እኮ ነው። ነገ በሰፊው መገልገል ስለምንችል ነገን ለማግኘት ዛሬ መታገስ የሚያስፈልግ ይመስለኛልና ህዝቡም ይሄንን ግንዛቤ ውስጥ ቢያስገባ። ብዙ ጊዜ ስንመክራቸው እናንተ ራሳችሁ ካህናት እንግዲህ ሃይማኖት የላችሁ ማለት ነው፣ ለምንድን መስቀል ማታሳልፉ? እንደው እናንተ ራሳችሁ መስቀል እኮ ያድነናል። አዎ፣ ግን መንገድ አለው፣ አግባብ አለው፣ ሁኔታ አለው። ስለዚህ ይሄንን መረዳት ያስፈልጋቸዋልና ብዙ ህዝብ ብዙ ካህናት በተለያየ ዓለም እኮ እንሰማለን ብዙ ጳጳሳት ሞተዋል እኮ በዚህ በወረርሽኝ። ለምን እኛ ካህናቱን ህዝቡን ካህናቱን መጠባበቅ አለብን። እኔ ለሌላው ማሰብ አለብኝ፣ ሌላው ለኔ ማሰብ አለበት። ስለዚህ በዚህ አይነት በመተሳሰብ ነው እንጂ እልህ አይነት ነገር ድፍረቱ ጥሩ አይመስለኝም። እኔ ብዬ ነው ምክሬን የምሰጠው።
ብዙ ጊዜ ደግሞ በሽታውን የመደበቅ ያለ መግለጽ ታመሙ ታቅቦ በቤት ያለ መቀመጥ በተለይ ካህናትም ዘንድ ይሄ ነገር እንደሚታየው ምዕመኑም ጋር እንዳለ ሆኖ ማለት ነው። በዚህ ጉዳይ ሲያስው አስተያየት ምንድን ነው?
አዎ፣ ይህንን ተናግሬያለሁ። ይሄ በእውነቱ እንደው በጣም አሳዛኙ ነገር ነው። ሰው ታሞ መደበቅ ይህ እኮ የምንደብቀው በሽታ አይደለም። እኛ ብንደብቀውም እኮ ራሱ በሽታው አደባባይ እያወጣናል እኮ ተሸሽገን የምናመልጠው አይደለም። ስለዚህ ሰው የህመም ስሜት ከተሰማ ወይም መታመሙ ከተረጋገጠ እንዲሁም ለአካባቢው ሰው መንገር፣ ለቤተ ክርስቲያን መንገር፣ ለተገናኛቸው ሰዎች መንገር፣ ባቃችሁን እንዲህ ታምሜያለሁ እና 5 ቀን ከ6 ቀን በፊት አብረን ነበርን እንዲህ ነበርና እስኪ ራሳችሁን አዳምጡ ብሎ ማስተላለፍ እኮ ጥሩ ነገር ነው። ይሄ እኮ መረዳዳት መደጋገፍ ነው። አለበለዚያ እኔ ታምሜያለሁ እና ሌላውም አብሮኝ ይለቅ አይባልም። ስለዚህ ደግሞ የመዳን ተስፋ ያለው ነው። ሁሉም ሰው ቶሎ ራሱን አውቆ ሕክምናውን ከተከታተለ መዳን የሚቻልበት እኮ ነገር ነው። ይሄን ያህል ገዳይም አይደለም ራሳችንን እስከጠበቅንና በጊዜው ሕክምና እስካገኘን ድረስና ሰው ባያፍርበት። አሁን ቀደም ሲል ምሳሌ አሁን ይሄ ኤድስ የተባለው እንግዲህ በብዛት ሐኪሞቹ ያስተላለፉት እንግዲህ በዚህ በዝሙት የሚመጣ በሽታ ነው የሚለው ስለተያዘ ሰው ሊያፍር ይችላል። በእርግጥ በዝሙት ብቻ አይመጣም፣ በህክምና ስህተትም ሊመጣ ይችላል። ግን ይሁን እሺ፣ ይሄ ግን በንክክ የሚመጣ ነገር ነው። ከየት እንደሚመጣ ነገር ንፋስ ይዞት የሚመጣ ነገር ነው። ስለዚህ ይሄ ምን ያሳፍራል? ምንስ ያስጨንቃል? እና ይህን ግልጸኞች ብንሆን ሁላችን ከራሴ ጀምሮ ግልጸኞች ብንሆን የሆነ ነገር ከተሰማኝ ቤተክርስቲያን አልሄድም፣ ቤት አሳልፋለሁ። እንዲህ አይነት ሰዎች ጋር ንክኪ እንትን ከሰማሁ እንዴ ቆይ ትንሽ ከራሴ ላዳምጥ ማለት ይሄ እኮ ለራስም ለወገንም መቆርቆር ነውና ሁሉም በዚህ ይሄን ስሜት እንዲፈጠር ነው እኔ አንዱ አደረም ነው።
እንግዲህ ስለሰጡኝ ጊዜ በጣም አድርጌ አመሰግናለሁኝ። መልካም ቀን
ይስጥልኝ። አሜን ለሁላችንም እግዚአብሔር አክብርልኝ። እግዚአብሔር ይስጥልኝ። አሜን።